انصرا صرا ان كلا خيتي نغامبول نغي
يا امريكا دمز راديو طابيا نو
ኢትዮጵያ አሁን የተጋፈጠቻቸው መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅር ችግር ነው በያሉስት መልቲናሽናል ፌደራሊዝም የፈጠረው ችግር ነው በያሉስት
መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በመነጋገርበት ጊዜ ከህዝቡ ህልም መነሳት አለበት። አሁን ምናወጣው ስትራክቸር የዛሬ 100 አመት የት ለመدرس ነው? እዛ ህልማችን ጋር ለመدرس ይወዳናል ብለን ከዛ ወደ ኋላ ተመልሰን ነው ስርዓት ምን መሰረተው?
የቀደሙት በኢትዮጵያ ፖለቲካዊ ጉዳዮች በመጻፍና እንዲሁም በተለያዩ አፍሪካ ቀንድ ጉዳዮች ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ እንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኪሊ ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ ናቸው። እሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትስዋ የማሳቹሴትስ ክፍለ ግዛት ጠበቃ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ጽህፈት ቤት ምክትል ሊቀመንበር አቶ ደረጀ ደምሴ ቡልቶ ናቸው። ጠበቅ ካለው በኢትዮጵያ ጉዳዮች ዙሪያ ከሚያደርጉት ክርክር ጋር ዜናውን ተከትሎ በሚቀርበው የክርክርና የውይይት ክፍለ ጊዜ ጠብቋቸው። የአማራና የትግራይ ህዝብ የተነከረ አብሮነት ማህበራዊ ትስስርና ባህላዊና ሃይማኖታዊ ቅርርብም ያላቸው ህዝቦች በመሆናቸው ትናንት የነበረው አንድነት ዛሬም ተጠናክሮ መቀጠል አለበት ሲሉ የአሜሪካ ድምጽ ጎንደር ከተማ ላይ ያወያያቸው የሁለቱ ብሔር ተወላጆች አሳሰቡ። በስፍራው የተገኘው ዘጋቢያችን ከአካባቢው ነዋሪዎች ጋር ያደረገው ውይይት ይመለከተዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮቻችን። ከጥራንድ 2013 ዓመተ ምህረት ዝግጅታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው የሰዓቱ ያለም ዜና እናልፋለን። መልካም ምሽት።
ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ኢትዮጵያ ውስጥ የኮሮና ቫይረስ ምርመራ ከተደረገለት 1,841,000 የሚሆን ሰው ለኮቪድ-19 መጋለጡ የተረጋገጠው 127,572 መሆኑን የጤና ሚኒስቴር ትናንት ባወጣው መግለጫ አመልክቷል። እስከ ትናንት 1,974 ሰው በኮቪድ-19 ምክንያት የሞተ ሲሆን 208 ሰው በጽኑ ህመም ላይ እንደሚገኝና 12,414 ሰው ቫይረሱ ያለበት መሆኑን የሚኒስቴሩ መረጃ ይጠቁማል። በመላው ዓለም ለኮሮና ቫይረስ የተጋለጠው ሰው ቁጥር ወደ 90 ሚሊዮን መዳረሱን በቫይረሱ መዛመት ቀዳሚውን ስፍራ በያዘችው ዩናይትድ ስቴትስ 22 ሚሊዮን ሰው መጋለጡን ተከትላት ባለችው ህንድ ደግሞ ወደ 10 ሚሊዮን 500 ሺህ የሚጠጋ ቁጥር ያለው ሰው በቫይረሱ መያዙን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። ዩናይትድ ስቴትስ በጀመረችው በሁለት ዙር በሚሰጠው የክትባት ዘመቻ ተከታቢዎች ሁለተኛውን የመከላከያ ዙር እየተወጉ ናቸው። ክትባቱን እየሰጡ ካሉ 42 ሀገሮች ውስጥ አብዛኞቹ ባለከፍተኛ ገቢ ሀገሮች መሆናቸውን የጠቆሙት የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ክትባት አምራቾችና የበለጸጉት ሀገሮች ድሆቹ ሀገሮች ክትባቱን የሚያገኙባቸውን ሁኔታዎች እንዲያመቻቹ ትናንት ጠይቀዋል። ዩናይትድ ስቴትስና አውሮፓ ውስጥ የሚኖሩ የትግራይ ተወላጆች ትግራይ ውስጥ ቀጥሏል ያሉትን ጦርነትና እየተፈጸመ እንደሆነ የሚናገሩትን የሰብአዊ መብቶች ጥሰት በመቃወም ትናንትና ዛሬ በተለያዩ ከተሞች ውስጥ ሰልፎችን እያካሄዱ ነው። ዛሬ ስዊዘርላንድ ውስጥ ሰልፍ መካሄዱንና ለነገ ለንደን ላይ ተጠርቶ የነበረው ሰልፍ በኮቪድ-19 ምክንያት እንዲተላለፍ መደረጉን ፓሪስ ላይ ግን ነገ እንደሚደረግ ለዝግጅት ክፍላችን ማብራሪያ የሰጡ አስተባባሪዎች ተናግረዋል። ትናንት ስቶክሆልም ስዊድን፣ ዘ ሄግ ስዊዘርላንድ፣ ኮሎን ጀርመንና በዩናይትድ ስቴትስም ዋሽንግተን ዲሲ ውስጥ በተካሄዱት ሰልፎች ላይ የተሳተፉት የትግራይ ተወላጆች የኢትዮጵያ ጠቅላይ ሚኒስትር አብይ አህመድንና የኤርትራውን ፕሬዚደንት ኢሳያስ አፈወርቂን በስም ጠርተው በትግራይ ህዝብ ላይ በቅንጅት የከፈቱት ጦርነት እንደቀጠለ ነው ብለዋል። በህዝቡ ላይ ጅምላ አልቂት፣ የጦር ወንጀልና ዘርን የማጥፋት ወንጀል እየተፈጸመ ነው ሲሉ የሚከሱት እነዚህ ሰልፈኞች ክልሉ ውስጥ ከ1 ሚሊዮን በላይ ሰው እንደተፈናቀለና ከ60,000 በላይ ኢትዮጵያውያን እንደተሰደዱ ተናግረዋል። ከዋሽንግተን ዲሲው ሰልፍ አስተባባሪዎች አንዱ የሆኑት አቶ የማነ ገብረ ለቪኦኤ በሰጡት ቃል ተከታዩን ብለዋል።
ሰልፉ ያደረግን ያለ ነው ለአሜሪካ ስቴት ዲፓርትመንት ዋሽንግተን ዲሲ ውስጥ ያለ ነው። ደብዳቤ ጽፈናል። በዋናነት ደብዳቤው ምንድን ነው የሚጠይቀው? ትግራይ ውስጥ ያለው ጦርነት በአስቸኳይ እንዲቆም፣ የውጭ ኃይላት ደግሞ በተለይ የኢሳያስ አፈወርቂ ሰራዊት እንዲወጣ፣ እሱ ከወጣ በኋላ ደግሞ ገለልተኛ በሆነ አካል ትግራይ ውስጥ የተፈጸመው የጦርነት ወንጀል እንዲመረመር፣ በተጨማሪ ደግሞ ህዝቡ አሁን ሁሉም ነገር ተዘጋግቶበት ስላለ እኛ አሁን ረሃብ አለ ብለን እናስባለን። እርግጠኛ ነኝ ብዙ ሰው በረሃብ ምክንያትም እየሞተ ሊሆን እንደሚችል አሁን ከሁለት ወር በላይ ሆኖታል ጦርነቱ። ስለዚህ ሰብአዊ እርዳታ ደግሞ እንዲገባ፣ መንገዶቹ እንዲከፈቱ፣ እነዚህ ጦርነት ውስጥ ያሉ ኃይላትም ጦርነቱን አቁመው ሰላማዊ በሆነ መንገድ ለችግሮቻቸው መፍትሄ እንዲፈልጉ እንጠይቃለን። ከተቻለ ደግሞ በዩናይትድ ኔሽንስ ወታደራዊ ጣልቃ ገብነት ሁሉ አድርጎ ያንን የጦርነት ቀጠና ከጦርነት ነጻ እንዲሆን የማድረግ ስራ እንዲሰራም እየጠየቅን ነው። የትግራይ ህዝብም በስተመጨረሻ የመረጠው ያመነበት መንግስት አለ። ያ መንግስት ተመልሶ በቦታው እንዲሆንና ከዛ በኋላ ድርድር እና ንግግር እንዲደረግ ነው እኛ እየጠየቅን ያለ ነው።
የኤርትራ መንግስት ትግራይ ውስጥ ወታደሮቹ እንደሌሉ ቀደም ሲል በአጭሩ ቢያሳውቅም ለዚህና ለሌሎች ክሶች ባለስልጣናቱ መልስ እንዲሰጡ በተደጋጋሚ ያደረግናቸው ጥረቶች አልተሳኩም። ሰላማዊውን ህዝብ ከአደጋ ለመጠበቅ እየጣረ መሆኑን የሚናገረው የኢትዮጵያ መንግስት ትግራይ ውስጥ ያካሄደው ወታደራዊ እንቅስቃሴ ህግን የማስከበርና ሰራዊቱ ላይ ጥቃት የፈጸሙ የህወሓት መሪዎችን ህግ ፊት የማቅረብ ዘመቻ መሆኑን፣ ጦርነቱ አብቅቶ አሁን እየተከናወነ ያለው የፖሊስ ስራ እንደሆነ ይናገራል። ግዙፉ የቴክኖሎጂ ኩባንያ ትዊተር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን አካውንት በቋሚነት ያገደ ሲሆን ከኢራኑ የበላይ መሪ አያቶላ አሊ ኻሜኒ አካውንት ላይ ደግሞ አንድ መልእክት አንስቷል። በአያቶላው የእንግሊዝኛ ገጽ ላይ አዳዲስ መልእክቶች እንዳይሰፍሩ ማገዱም ተዘግቧል። ይህ የዩናይትድ ስቴትስን ፕሬዚደንት የትዊተር ገጽ እስከ ወዲያኛው ያገደውና ከኢራኑ መሪ ላይ የተወሰኑ መልእክቶችን ለማንሳት የተወሰደው የትዊተር ውሳኔ መንታ አቋም ነው በሚል ተቃውሞና ወቀሳዎች እየተሰነዘሩበት ነው። ትዊተር እርምጃውን በፕሬዝደንቱ አካውንት ላይ የወሰደው ረቡዕ ዕለት በተወካዮች ምክር ቤቱ ላይ ከተፈጸመው ወረራና ጥቃት በኋላም ቢሆን ሌሎች ሁከቶችን የሚያነሳሱ መልእክቶችን በማውጣት ሊቀጥሉ ይችላሉ በሚል ስጋት መሆኑን የትዊተር ቃል አቀባይ በኩባንያው ላይ የተነሱ ላሉት ቅሬታዎች መልስ ሰጥቷል። የተከበራችሁ አድማጮች፣ የዜናው ሰዓት አበቃ። ከዝግጅቶቻችን ጋር አብራችሁን ቆዩ። ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ጥር 1 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን በቀጥታ ወደ ቅዳሜ ዝግጅት ነው የምወስዳችሁ። ክርክር በኢትዮጵያ ጉዳይ ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው። የወቅቱን የኢትዮጵያ ይዞታ፣ ግጭት፣ ሰላም፣ በአንድ አገር ሕዝብ አብሮ የመኖር ዕጣ ላይ የተደቀነ ፈተና፣ መንስኤዎቹና ወደፊት የሚያራምዱት መንገዶች ክርክሩ ከሚያተኩርባቸው ጭብጦች ውስጥ ናቸው። የክርክሮቹ ተሳታፊዎች በኢትዮጵያ ፖለቲካዊ ጉዳዮች ላይ በመጽሐፍና እንዲሁም በተለያዩ አፍሪካ ቀንድ ጉዳዮች ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ ኢንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኪሊ ዩኒቨርሲቲ ከፍተኛ የሕግ መምህርና ጸሐፊ ዶክተር አወል ቃሲም አሎና በሰሜን ምስራቅ ዩናይትድ ስቴትሷ የማሳቹሴትስ ክፍለ ግዛት የሕግ ባለሙያና ጠበቃ መቅጠር ለማይችሉ ተከሳሾች የሕግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ጽህፈት ቤት ምክትል ሊቀመንበር አቶ ደረጀ ደምሴ ቡልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ ከአሁን ቀደም በግዛቲቱ የተከላካይ ጠበቆች ማህበር ፕሬዚዳንትና ለዜጎች ነጻነት መብት የቆመው ማህበር ሲቪል ሊበርቲ ዩኒየን የማሳቹሴትስ ክፍለ ግዛት ምክትል ፕሬዚዳንት በመሆንም አገልግለዋል። የምሽቱ ምጥን ክርክራቸው ታዲያ በቀደመው የእሁዱ ፕሮግራማችን መጨረሻ ባነሳ ነውና በንጥልጥል ባሳድር ነው ጥያቄ ነው የሚጀምረው። መንደርደሪያውን ላስቀድም። ወደ ሌላ አንድ ትልቅ ጭብጥ እንለፍ። ሁለታችሁም በተለያየ ጊዜ ያጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በምክንያትነቱ ይገለጻል። የኢትዮጵያ ፌዴራላዊ አስተዳደር አወቃቀርን የሚመለከቱ ህገ መንግስቱን የሚመለከቱ በአንድ በኩል ችግር ናቸው የሚሉ ወገኖች አሉ። የለም በትክክለኛው መንገድ ስላልተፈጸመ እንጂ በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነትና ኢትዮጵያዊ ብሔርተኝነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። የሀገሪቱንም ዕጣ ፈንታ የዜጎችንም የመኖር መብትና ህልውና አሁን ያለውንም የሰላም ጥያቄዎችን መልከት ዶክተር አወል እርሶ የጻፉትን አንድ ጽሑፍ መሰረት እና ተከታዩን ጥያቄ ለእርሶ ላስቀድም። በእንግሊዝኛ የተጻፈ ጽሑፎን በተወሰነ ደረጃ ሀሳቡ ወስጄ ነው ማነሳለሁ። በማዕከላዊ መንግስት በሚመራው የሀገር አስተዳደር እና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መካከል ያለ መሰረታዊ ወይም አይነተኛ የርዕዮተ ዓለም ልዩነቶች ናቸው ይላሉ። አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉም ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነትና ቀደም ብዬ ባነሳሁት በኢትዮጵያ ብሔርተኝነት መካከል ያለውን ልዩነት፣ በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት ኢትዮጵያዊ ብሔርተኝነትን ነው የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታይ በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያዊ ብሔርተኝነት መካከል ያለው ልዩነት እንዴት ነው ዛሬ ላሉት ችግሮች ምክንያት የሆኑት?
በእኔ እይታ ኢትዮጵያ አሁን እየተጋፈጠቻቸው ያሉ መሰረታዊ ስትራክቸራል ችግሮች አሁን ያለው የህገ መንግስታዊ መዋቅሩ ችግር ነው ብዬ አልወስድም። መልቲናሽናል ፌዴራሊዝም የፈጠረው ችግር ነው ብዬ አልወስድም። መልቲናሽናል ፌዴራሊዝምን እንደ ህገ መንግስታዊ መዋቅር ከፈጠሩ በኋላ ያንን ሲስተም እንዲሰራ ከማድረግ ይልቅ ስትራቴጂካሊ አንዱን ህዝብ ከአንዱ በማጋጨት ራሳቸውን ስልጣን ለማራዘም የሰሩ ሰዎች ምናልባት ህገ መንግስቱ አሰች መስራት የነበረበትን የተለያዩ ብሔርና የተለያዩ ቋንቋ ያላቸውን ህዝቦች አኮሞዴት አድርጎ ኔሽን ቢውልድ የማድረግ ስራ ከመስራት ይልቅ ምናልባት አሁን የምናያቸውን አይነት ችግሮች ኦን ደ ሳይድ ፈጥሮ ሊሆን ይችላል። ዲስኮርሱም ሰዎችን ከማቀራረብ ይልቅ ሰዎችን የማራራቅና ዲስኮርስ አንዳንዴ ኢፌክት አለው፣ ስኬቱ አንዳንዴ ቫዮለንስ ሊሆን ይችላል። እሱም ወደዛ ሁኔታ አምርቶ ሊሆን ይችላል። ከዛ በተረፈ ግን እኔ ህብረ ብሔራዊ ፌዴራልን በራሱ አሳች አሁን ላለንበት የፖለቲካ ክራይሲስ መሰረት ነው የሚል ግንዛቤ የለኝም። በመጀመሪያ ያው 1991 ላይ ከዛም በህገ መንግስት 1995 ላይ ስራ ላይ የዋለው ይሄ መልቲናሽናል ፌዴራሊዝም አንዳንድ ኤትኒክ ፌዴራሊዝም የሚባለው በጽንሰ ሀሳብ ደረጃ ስልጣንን በክልል ደረጃ እና በፌዴራል ወይም በማዕከል በመገደብ የፌዴራል መንግስት የተወሰኑ የራሱ እሱ ደግነሱ ስልጣኖች ተሰጥቶት ክልሎች የራሳቸው ስልጣን ተሰጥቷቸው በዚህ ውስጥ ያሉ ዋና ዋና የሚባሉ ፖለቲካ ጥያቄዎች መልስ የሚያገኙበት ፕሮሰስ ነው። ቀላል ሲስተም አይደለም፣ አስቸጋሪ ሲስተም ነው። ነገር ግን በሌላ መልኩ ሊመለሱ የማይችሉ ፖለቲካዊ ጥያቄዎች በተለይም ደግሞ ራስን የማስተዳደር የራስን ባህል የራስን ቋንቋ የማስተዳደግ ጥያቄዎች የሚኖሩ ከሆነ ፌዴራሊዝም ብዙ አገሮች ላይ በዚህ አይነት መልኩ ስራ ላይ ሲሆን ቆይቷል። አንዳንዴ ኮንስቲቱሽናል ፌዴራሊዝም የምንለው እንደ ኢትዮጵያ አይነት አሁን ፌዴራሊዝም በራሱ በህገ መንግስቱ የተቀመጠበት ሁኔታ አለ፣ ዲዛይን የተደረጉ አገሮች አሉ። አንዳንድ ጊዜ ህገ መንግስቱ ያንን ባይፈቅድ እንኳን በሂደት ህዝቦች ጥያቄ እየጠየቁ ሲሄዱ እነዚህ ጥያቄዎች በህጎች የሚመለሱበት ሁኔታ አለ። ዩናይትድ ኪንግደም እኔ የምኖርበትን ሀገር አሁን ብንወስድ በተግባር በህገ መንግስት አንጻር ዩኒተሪ ሀገር ነው፣ በተግባር ግን ፌዴራሊዝም ነው። ፌዴራሊዝሙ በጎሳ ላይ የተመሰረተ በብሔር ላይ የተመሰረተ ፌዴራሊዝም ነው። ስኮትላንድ እንደ ብሔር የራሱ መንግስት አለው። ዌልስ የራሱ መንግስት አለው። ኖርዘርን አይርላንድ የራሱ መንግስት አለው። ከዛ ውጭም ዩሮፕ ውስጥ ብዙ በዛ ደረጃ የተዋቀሩ አገሮች አሉ። ቤልጅየም መውሰድ እንችላለን፣ ስዊዘርላንድ መውሰድ እንችላለን፣ ስፔን መውሰድ እንችላለን። ከዛ ውጭ ካናዳ መውሰድ እንችላለን፣ ኢንዲያ ማየት እንችላለን። ብዙ አገሮች የኢትኖሊንጉስቲክ የሚመስል ስትራክቸር ባለው መልኩ የተዋቀሩ መሰረታዊ የሆኑ በሌላ አይነት መልኩ ሊመለሱ የማይችሉ የፖለቲካ ጥያቄዎች መንግስታት ለመመለስ ጥረት ያደረጉበት ብዙ ምሳሌ አለው። ኢትዮጵያ ውስጥ ይሄ ሲስተም
1991 ላይ በትራንዚሽናል መንግስቱ ወቅት ከዛ በኋላ በህገ መንግስት 1995 ላይ ተግባራዊ የሆነ አንፎርቹኔትሊ ተግባራዊ የሆነበት ሁኔታ አንድ ህገ መንግስቱም ራሱ የተረቀቀበት ሁኔታና ስራ ላይ የዋለበት ሁኔታ ዲሞክራቲክ አልነበረም። እሱ ትልቅ ችግር ነው። ከዛ በኋላ ተግባራዊ የተደረገበት ሁኔታ ዲሞክራቲክ አልነበረም። አሁን ኢትዮጵያ ላይ ስልጣን ላይ ሆነው ይሄ ስርዓትን የሚያመምጡት ግለሰቦች ይሄ ስርዓት በዛ አይነት መልኩ ተግባራዊ እንዳይሆን አንዲሞክራቲክ በሆነ መልኩ ጽድቅ ትልቅ ሚና የተጫወቱ ሰዎች ናቸው። እና አሁን እያየን ያለነው ትልቁ ክርክር ምንድን ነው? በአንድ በኩል ኢትዮጵያ ውስጥ ለምናያቸው ችግሮች ሁሉ መሰረታዊ መንስኤው 1995 ተግባራዊ የተደረገው ህገ መንግስት ነው የሚሉ ይህንን ህገ መንግስት በተለያየ አይነት መልኩ እንዲቀየርና ሞር ሴንትራላይዝድ ዩኒተሪ በሆነ ሲስተም እንዲተካ የሚፈልጉ አሉ።
መልካም። በርካታ ጥያቄዎች እንዲነሱ የሚጋብዙ ሀሳቦችን ዘርዝረዋል። ነገር ግን መቀባበል ስላለባችሁ አቆያቸዋለሁ። በተለይ ቅድም በምሳሌ ያነሷቸው ፌዴራላዊ አስተዳደር ያለባቸውን ሀገሮች ኢትዮጵያ ውስጥ ያለ የፌዴራላዊ አስተዳደር ይዞታ ጋራ በቅርበት ማነጻጸር ይጠይቃል። በተለይም ደግሞ ዲሞክራሲ በሌለበት እንዲህ ያለው አስተዳደራዊ አወቃቀር ሊኖረው የሚችለውን ተጽዕኖም አብሮ ማንሳት ይጠይቃል። ጥያቄዎችን ላቆይና አቶ ደረጀ እርሶን ላስቀድም። እርሶ ቀደም ብሎ በቀረቡት አስተያየቶችም ያው መሰረታዊ ጥያቄውም ላይ ያለውን ሐሳብ
ኦኬ። እኔ ብዙ ጊዜ ስሙን ይሄ ብሔር ፌዴራሊዝም፣ ኤትኒክ ፌዴራሊዝም፣ ፌዴራሊዝም ምናምን እያሉ ስሙን እያነሱ መወያየቱ ይህን ያህል አንድን ነገር በደንብ ለመረዳት አስፈላጊ አይመስለኝም። እንዳውም ትንሽ ችግር የሚፈጥር ይመስለኛል። እና ይህንን የማየው በተለየ መልኩ ነው። ከዶክተር አወል ጋር የምንስማማባቸው አንዳንድ ነገሮች አሉ። ግን መጀመሪያ ስለ ህገ መንግስትና ስለ አንድ አገር ስርዓት በምንነጋገርበት ጊዜ ከህዝቡ ህልም መነሳት አለብን። ህልም ግን የዛሬ 100 ዓመት የት ነው የምንደርሰው? የት ለመድረስ ነው አሁን የምናወጣው ስትራክቸር? የት ለመድረስ እዛ ህልማችን ጋር ለመድረስ ይረዳናል ወይ ብለን ከዛ ወደኋላ ተመልሰን ነው ስርዓት የምንመሰርተው። ባለፈው 27 ዓመት የነበረውን እውነት ለመናገር እንደው እንደ መንደርደሪያም እንደ መነሻም አድርጎ ለማየት በጣም አስቸጋሪ ነው። ምክንያቱም ስርዓቱ ራሱ ሲመሰረት የሁሉንም ሰዎች አመለካከት ለማካተት የሞከረ ስርዓት አይደለም። የተወሰነ የፖለቲካ አመለካከቶችን ሪፍሌክት የሚያደርግ ስርዓት ነው የተመሰረተው። እነዚህ የፖለቲካ አመለካከቶች ዛሬም አሉ እና ምንጫቸው የማርክሲስት ሌኒኒስት ፊሎዞፊ ጋር የተገናኘ ነው እና ችግሮችን የምናይበት ጨቋኝ፣ ተጨቋኝ፣ ነፃ አውጪ የሚል ፎርሙላ ነው የሚከተሉት እና እነዚህ የብሔር ችግሮች በሚታይበት ጊዜ የተጨቆነ አለ፣ የሚጨቁን እገሌ ነው ይባላል። ከዛ በኋላ ነፃ አውጪው ደግሞ ፎርሙላ ያወጣለት የግለሰቡን በየቦታው ያለውን የግለሰቡን ህልምና ፍላጎት የሚያንጸባርቅ ሲስተም ለመፍጠር ሳይሆን የሰውየውን ችግር አውቃለሁ በሚሉ ሰዎች ለዛ ሰው ለዛ ህዝብ ችግር መፍትሄ መስጠት ነው ሲደረግ የነበር። ብሔር ብሔረሰቦች ባህላቸውን፣ ቋንቋቸውን የሚያሳድጉበት፣ በራሳቸውን የሚያስተዳድሩበት የፌዴራል ስርዓት መኖር እንደሚገባው በጣም እረዳለሁ። የምደግፈውም ሲስተም ነው። በዚህ በአሜሪካም በፌዴራል ሲስተም ነው የምኖረው። ያንን ፌዴራል ሲስተም በጣም ጠንቅቄ አውቀዋለሁ። ዋናው አንድን ሲስተም ስርዓት የምገመግምበት 3 መለኪያዎች አሉ። አንደኛው እኩልነትን ያስከብራል ወይ፣ ያለው ህግ ለሁሉም በእኩልነት ተግባራዊ ይሆናል ወይ፣ መብቶች በእኩልነት ተግባራዊ ይሆናል ወይ፣ ፍሪደምን የግለሰብን ነጻነት ይጠብቃል ወይ፣ 3ኛው የዴሞክራቲክ መብቶችን ያስከብራሉ ወይ። እና ያንን የሚያስደርግ ሲስተም የፈለግከውን ስም ልትሰጠው ትችላለህ፣ የብሔር ኤትኒክ ፌዴራሊዝም ልትለው ትችላለህ። ግን ያንን 3 መለኪያዎች የሚያሟላ ሲስተም መፈጠር አለበት። ያ ግን የሚፈጠረው በክልል ደረጃ ብቻ አይደለም፣ በፌዴራል ደረጃ ብቻ አይደለም፣ በወረዳም በዞንም በከተማም ደረጃ ሰው የፈለገውን መምረጥ መቻል አለበት። ይሄን አይነት ሲስተም ስላልነበረ ለምሳሌ ትግራይ ውስጥ አሁን እንደምናየው አንዳንድ ቦታ እኛ በቋንቋችን መናገር እንዳንችል ተደርገናል፣ በቋንቋችን መማር እንዳንችል ተደርገናል ይላሉ። የተለያየ ቦታ ያሉ ሰዎች ከፍተኛ ጥቃት ይደርስባቸዋል። በራሳቸውም ብሔር የሚመሩ የኦሮሞ ሰዎች በራሳቸው ብሔር አስተዳዳሪዎች ጥቃት ይደርስባቸዋል። ስለዚህ የምትፈጥረው ሲስተም የግለሰቦችን መብት እኩልነት ዲሞክራቲክ መብቶች የሚያስከብር መሆን አለበት። ያ ፍራት አይደለም አሁን ያለው። አሁን ያለው ፍራት የብሄር ዲክቴተርሺፕ ልትለው ይችላል፣ ብሄር አምባገነንነት ልትለው ይችላል። ኢትዮጵያ መጀመሪያ ደረጃ 10 ክልል ነው ያለው ኢትዮጵያ ውስጥ። አሁን ሲዳማን ጨምሮ ግን 10 ብሄሮች አይደለም ያሉት፣ በጣም ብዙ ብሄሮች ነው ያሉት። ቋንቋዎች ያሉት ከ80ም ሊደርሱ ይችላሉ ይባላል። ሰዎች የሚግባቡባቸው ቋንቋዎች ከ45 በላይ እንዳሉ ምንም ጥርጥር የለኝም። እና በየቦታው ያሉ የራሳቸውን በፌደራል ሲስተም እኮ አንድ ስቴት ውስጥ በአንድ አካባቢ የራሱ የትምህርት ፖሊሲ ሊኖረው ይችላል። የራሱ የባህሎች ጉዳይ የሚመለከት የራሱ ፖሊሲ ሊኖረው ይችላል። በትግራይ ክልል ውስጥ ኦሮሞ የበዛበት ኤሪያ ካለ የራሱን ልጆች በኦሮምኛ ማስተማር መቻል አለበት። በአማራም ኤሪያ እንደዛ። ምንም ግን ተግባራዊ ለማድረግ አሁን ባለው ስትራክቸር ተግባራዊ ማድረግ የሚቻል አይመስለኝም።
መልካም፣ ጠንካራ ሀሳቦች አንስታችኋል። ለክርክር ብቻ ሳይሆን የሚነሱት ሀሳቦች በእርግጥም የሚረዱ ኢትዮጵያ አሁን ካለችበት ሁኔታ ወደፊት ሊያራምዱ የሚችሉ ብዙዎች ሕይወታቸውን ጭምር እያጡበት ያሉበት ሁኔታ እንዲቀየር አዎንታዊ የሆነ ተጽዕኖ ማሳደር የሚችል ክርክር በተከታታይ እናደርጋለን። ዶክተር አወል ሰዓቶን ገፍተው ፈቃደኛ ሆነው ስለቀጠሉ አመሰግናለሁ።
አንድ ብሪፍ የሆነች ነገር ልጨምር ነኝ አሁን ያነሱት ነገር ላይ። አክቹዋሊ አይ ቲንክ ብዙ የምንለያይ አይመስለኝም አንዳንድ ያነሱት ነገር ላይ ምናልባት ያላሉት ኤክስፕረስ ያላደረጉት ግን የሚያስቡት ነገሮች ላይ ነገር ካለለ በስተቀር ማለት ነው። ለምሳሌ አሁን ያለው አንድ ስርዓት መለካት ያለበት እኩልነትን፣ ነፃነትን፣ ዲሞክራሲን ያስከብራል ወይ አያስከብርም ከሚል አንጻር ማወቅ መቻል አለበት ያሉት ነገር አለ። እስማማለሁኝ። ከዛ አንጻር መለካት መቻል አለበት። እነዚህ ግን ብቸኛ መስፈርቶች አይደለም። ከዚህም በተሻለ ህዝቦች አስፈልጋሉ ብሎ የሚያስቧቸው ነገሮች ካሉ እነዛም እንደ መስፈርት መታየት መቻል አለባቸው። አሁን ያለውን የኢትዮጵያ ህገ መንግስት ስናይ እኩልነትን፣ ነፃነትንና የግለሰብ ነፃነትን የሚጨምሮ እና ዲሞክራሲን መስፈርት አያደርግም ልንል የምንችልበት ህገ መንግስታዊ መሰረት ምንም የለም። እኩልነትን
ቃላቶች አሉ፣ ስትራክቸሩ የለም።
ክርክሩ ሞቅ ሲል ሲደራ ነው በጊዜው መቀጠል ባለመቻላችን ለመቋጨት የተገደድ ነው። ባልተቋጩና ባልተሰሙ መከራከሪያዎቻቸውም ዶክተር አወል አሁን ያለው የኢትዮጵያ ፌዴራላዊ ስርዓት ሲዋቀር ምንም እንኳን ፈልገንና ዲሞክራሲያዊ በሆነ መልኩ ተሳትፈን አጥቀን የተቀበልነውና ስራ ላይ ያዋልነው ስርዓት ባይሆንም አፈጻጸሙ ችግር ቢኖርበትም በመዋቅር ደረጃ ግን አብዛኛው ህዝብ ሲጠይቀው የነበረውን ጥያቄ የሚመልስ በመሆኑ ሙሉ በሙሉ ሊፋቅ አይገባም፣ አስፈላጊ ነው፣ ጥሩ ነው ሲሉም ይሞግታሉ። አቶ ደረጀ በበኩላቸው ሰዎችን በማንነታቸው ብቻ ቆልፎ ያስቀመጠ አጽንኦት ሰጥተው ነፃነትን ያፍናል ያሉትን ይዘረዝራሉ። አንድ ሰው በተወለደበት ስፍራ አድጎ ከዚያው ይሞታል በሚል አይነት የግለሰብን ነፃነት፣ ከቦታ ቦታ የመንቀሳቀስ መብትና የካፒታል ዝውውርን የሚገታ አወቃቀር ነው ሲሉም ይከራከራሉ። ፈንከትከት አድርገው ማየት የሚጠይቁ አነጋጋሪ፣ አወያይና አከራካሪ ጭብጦች ናቸው። ታዲያ ለክርክር ያህል የኔ ብቻ ልክ በሚል መንፈስ ሳይሆን በግል ከምናምንበት የሚለየውንም ጭምር እህ ብሎ አንዱ የሌላውን ለመስማትና በምክንያት ለመሞገት ያልሰሩና ለጥፋት የዋሉትን በግልጽ ለይተው በተጨባጭ አገሪቱንና ሕዝቧን ወደፊት ሊያራምዱ የሚችሉትን ሀሳቦች ፈልቅቆ ለማውጣት በሚረዳ መልኩ ክርክሩ ይቀጥላል። አድማጮች በድረገጻችን ላይ ሰፊውን ዝርዝር ታገኛላችሁ። ለአሁኑ ግን የክርክሩን ተሳታፊዎች ዶክተር አወል ቃሲም አሎንና አቶ ደረጀ ድምጼ ቡልቶን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው ቅንብራችን እናልፋለን። የአማራና የትግራይ ህዝብ የጠነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርርብም ያላቸው ህዝቦች በመሆናቸው ትናንት የነበረው አንድነት ዛሬም ተጠናክሮ መቀጠል አለበት ሲሉ የአሜሪካ ድምፅ ጎንደር ከተማ ላይ እያወያያቸው የሁለቱ ብሔር ተወላጆች አሳስበዋል ይለናል ሰሞኑን ጎንደር ተገኝቶ የነበረው ሪፖርተራችን ዮናታን ዘብዲዮስ። ወደ ዝግጅቱ ልውሰዳችሁ።
በፌደራል መንግስትና በህዋት መካከለ ተካሄደው ጦርነት ተከትሎ በተለይም በአማራና በትግራይ ዋሳኝ አካባቢዎችና የማንነትና የውስን ጥያቄዎች ባልባቸው አካባቢዎች መቃቃር መፈጠር እንደሌለበት ቪኦኤ በጎንደር ከተማ በመገኘት ያወያያቸው የትግራይና የአማራ ብሔር ተወላጆች በክፍል አንድ ውይይታችን በሁለቱ ህዝቦች መካከል የተነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርርብ መኖሩን ገልጠው የሁለቱ ህዝቦች አንድነት አሁንም ተጠናክሮ መቀጠል እንዳለበት አሳስበዋል። የውይይቱ ተሳታፊዎችን ለማስተዋወቅ አቶ ወርቁ በዘና፣ አቶ አዳኔ አዳም ሰገድ ከአማራ፣ አቶ አያሎ ተስፉና ኮሎኔል ክሮስ ክዳኔ ከትግራይ ብሔር ናቸው። የአማራ ህዝብ ከትግራይ የትግራይም ህዝብ ከአማራ ህዝብ ጋር ጸብ የላቸውም ብለውኛል። በፌደራል መንግስትና በህዋት መካከል የተደረገውንም ጦርነት አገርቷን ከመበታተን አደጋ አድኖታል ብለው ስለሚያምኑ መደገፋቸውን ገልጠው በጠረጴዛ ዙሪያ በሚደረግ ውይይት መቋጨት የነበረበት ነው ብሏል። ሁለቱ ህዝቦች የዳበረ ባህል፣ ሃይማኖታውና ማህበራዊ ትስስር ካላቸው ስለምን ሽምግልናና ባህላዊ ስርዓት ሌላ አማራጭ አልሆነም በማለት ለነሳው ጥያቄ በሚሰጡት መልስ የዛሬው ውይይታችን ይቀጥላል። አቶ ወርቁ፣ አቶ አያለውና አቶ ክዳኔ ይህንን ብሏል።
በአጋጣሚ እዚህ ላይ ለመግለጽ እኔ ሽምግልና ከተላኩ ሰዎች መካከል ትግራይ ውስጥ ከሄዱ ሰዎች አንዱ ነው። እጅግ በጣም የሚያስደንቅ ነገር ነው። በተለይ የአማራ ክልል በሽምግልና ጉዳዮችን ለገሮችን ለማርገብ ወይም በእርቅ ለመፍታት ከፍተኛ ጥረት ነው ያደረገ። ስለዚህ መቀሌ እንኳን ሂደን ተሰብስበን እያለን 30 ዓመት ሙሉ ህዝብን ሊያስተዳድሩ ሳይሆን የተቀመጡ 30 ዓመት ሙሉ ነገር ሲጎነጉ ነው ይኖሩ። ስለዚህ መስማማት ይሻላል ተብሎ ሲነገርና ባይወልዱ ለስብሐት ነጋም ብናየው የዚህን ጉዳይ ምን ወስነው እኛ እንጂ እናንተ የምንጣላችሁ ነው ያሉ። በቀጥታ ሁሉ ኪሎ ሜትር በሽምግልና የሄዱ ሰዎች እጅግ በጣም ተበሳጭተን ተመልሰን ይመጣ። በኋላም ሁለተኛ ግብረ መልስ እነሱ ወደዚህ ሲመጡ ምን ዘይደው ነው የመጡ? እኛ የምናውቀው ወልቃይት ጠገዴ አንድ ነው፣ በቃ የአማራ መሆኑን ነው የምናውቀው። እንደ ግሌ እኔ እንደዚያ ነው የማውቀው። ከተመለስን በኋላ ግን ከዚህ ጎንደር ሲመጡ ለስብሰባ ምንድን ነው ያሉት? የአማራ ጠገዴና የትግራይ ጸገዴ ብለው። ስለዚህ ሽምግልናውን ወደ ህብረተሰቡ እንዳይወርድ የሚዲያ ሽፋን እንኳን አልተሰጠም በትክክል። ስለዚህ የእነሱ ሴራ በእነሱ ደግሞ ሲጠምቁት የኖረው 30 ዓመት ሙሉ ሲሰሩት የነበረው ደባ አጠቃላይ በትውልዱ ሰረጸና ገባ የመርዝ። ስለዚህ ያን በመያዝ ማይካድራ ላይ እንዲያውም እኔ አሁን እባብ ያየ በሊጥ ይደነግጣል ይባላል። ለእኛ ህብረተሰብ አሁን በእውነት ጠንካራ ነው። ቅድም የአማራ ህዝብ ጠንካራ ያልኩት ከዚህ አንጻር ነው። ስለዚህ ትግሬ ጠል የሆነ ፖለቲካ በእኛ ምንም የተሰራ ስራ የለም። በእነሱ ግን ተሰርቷል። የፈለጉትን ብሔር ተኮር አድርገው ለዚህ በቃ። ስለዚህ እነሱ የሰሩት ስራ ከፍተኛ ደባ ነው። በሽምግልና ለመስማማት በሽምግልና ለማየትም እኔ የተከበሩ አቶ ገዱ አብረው ሄደው ነበር። ብንስማማ ይሻላል፣ ብንታረቅ ይሻላል። ካሁን በፊት የፈሰሰው ደም በኢትዮጵያ ላይ ይበቃል። ወጣቱን አሁን መልሰን ወደዚያ መዳረግ የለብንም የሚል አስተያየት ነው የሰጡት። ግን ከምንም ነገር አልተቀበሉም። ስለዚህ እነሱ ሽምግልናን የሚቀበሉ ሰዎች አልነበሩም። ውድቀታቸው፣ የመጨረሻ ውድቀታቸው በተግባር ስናየው ዛሬ በእውነት መርዝ ተክለው ነው የሄዱ። ያ መርዝ ደግሞ ለማጥፋት ከፍተኛ ስራ መሰራት አለበት፣ አሁንም በሽምግልና በተባለው እንጂ። በሀገራችን ሽምግልና በጣም ከፍተኛ ጠቀሜታ ያለው አንድ በማህበረሰብ ውስጥ ያለ ትልቅ ተቋም። ስለዚህ ሽምግልና ያልሰራበት ምክንያት በአምባገነኖች በእነሱ በቆራጭ ፈላጆች ምክንያት
ተሞክሮ አልኩ። በመንግስት በኩል ብዙ ጊዜ የእርቀ ሰላም ከዚህ ሂደዋል፣ ከአዲስ አበባ ሂደዋል፣ የሃይማኖት መሪዎች ሂደዋል፣ ሽማግሌዎች ሂደዋል፣ የሰላም የምንለው ሚኒስትር ምናምን ሂደዋል፣ ተሞክሯል። ግን በህወሓት በኩል ያለው የገነገነ ነገር ነው። ያን ጊዜ ግግን ሲል በዚያን ወቅት እርምጃ መውሰድ ይቻል ነበረ። ይህን ሁሉ ደም መፋሰስ አይመጣም ነበር። ይህ ሁሉ ንብረት መውደም አይመጣም ነበር። ይህ ሁሉ ጥላቻ አይመጣም ነበር። ስለዚህ ይሄ ሁሉ በትዕግስት መመለሱ የሚል ነገር ይመስለኛል። መንግስት በኩል
ሽምግልናው ከመግባታችን በፊት የተሳሳተ ግንዛቤ በህወሓት ውስጥ ተወስዷል። ይህ ደርግ ስርዓት ለመጣል ወያኔ ከፍተኛውን ሮል እኔ ሙሉ በሙሉ ሮሉን የተጫወትኩት እኔ ነኝ ብሏስ የደርግ መንግስት የወደቀበት ዋነኛ ምክንያት ህዝባዊ መሰረቱን በማጣቱ በየትኛውም የኢትዮጵያ ክልል ያለ ገበሬም፣ የመንግስት ሰራተኛም፣ ነጋዴም ይሄ ስርዓት ማክተም አለበት ብሎ በየቦታው ትግል ነበር። ይሄ ትግል ለዚህ ለመውደቁ አስተዋጽኦ አድርጓል ብለው አልወሰዱት። በጦርነት ያሸንፍን የጦርነት የበላይ እኛንን የሚል ወታደራዊ ትዕቢት በውስጣቸው ተጸንሶ ይህም በሚያስተላልፉበት ሚዲያ ሁሉ ይተላለፋል እና ታች ያለው ትውልድ የሚያስበው በጣም ዘመናዊ የሆነ በአፍሪካ አንደኛ ደረጃ የነበረው የሰለጠነን የደርግ ኃይል የጣለው ወያኔ ነው የሚል እንትን በደንብ አስርጸውታል። ይህንን ተቀብሎታል ትውልድ። ስለዚህ ማንም ኃይል ያሸንፈኛል የሚል እንትን የለ። ስለዚህ እያንዳንዱን እንትን በሽምግልና ብትሄድ ይሄ ትቢት ጋርዶታል። እንግዲህ ትልልቅ ሰዎች ናቸው የሄዱ፣ በዚህ በጎንደር ደረጃ የሄዱ ትልልቅ ሰዎች ነበሩ። በፌዴራል ደረጃ እንግዲህ ሀገር የሚያከብራቸው ትልልቅ ሰዎች ሽምግልና ሄደዋል። ሴቶች እያለቀሱ ሄደዋል። እናቶች እጅግ በጣም ብዙ ሙከራዎች ተደርጓል። በመንግስት ደረጃ ሙከራ ተደርጓል። ያው በማስ ሚዲያም እንደምንከታተል የሄዱ ሰዎችም እንደሚነግሩ። ስለዚህ ያ ትቢት ጭራሽ ለመደራደር ፍላጎት የለኝም ወደሚል ደረጃ ወስዶታል። እና በወታደራዊ የበላይነት የወሰደ ኃይል አገሪቱን ሊገዛ ይችላል የሚል ትቢት ስላለ ለሽምግልናው ሊንበረከኩ ያልቻሉበት ሁኔታ አለ።
ለምንድን ነው ከጎንደር ወይም ከዚህ ከዳንሻ እስከ ሁመራና ማይካድራ ያለው አካባቢ የተመረጠው? ለምን ማይካድራ? ለምንድን ነው እነዚህ ሰዎች እዛ የተገደሉት?
ማይካድራ፣ ሁመራ፣ ወልቃይት የተመረጠበት ትልቁ ምክንያት ሲነሳ ያማል። በእውነት ያ ህዝብ ግዛቱን ስለተቀማ መኖሪያ አካባቢውን ስለተቀማ ያላግባብ ስለሄደበት ጥያቄውም ሰፊ ስለነበረ ነው። ስለዚህ ቅድሚያ ያጠፉናል ብለው ስለሚያስባቸው በእነሱ ላይ ከፍተኛውን እርምጃ። ከዚያ ውጭ በተጨማሪ ደግሞ በሙሉ የምታየው ከአማራም ይሆን ከሌላም ነገር ያለ በሙሉ ከሙሉ ኢትዮጵያ የሚሄደው የቀን ሰራተኛ ከዚያ አካባቢ ምርቶች ስላሉ ሌሎችም ነገሮች ስላሉ የቀን ስራ ሊሰራ የሚሄደው ከዚያ በኋላ ነው። ብሔር ተኮር ተደርጎ ተመርጦ ከሚሰሩበት ማይካድራ ማለት ትልቅ ካምፕ ነው። በፊት የነበረ የስራ ቦታ ነው የነበረ። አሁን ነው ወደ ከተማነት የተቀየረው። ተሰባስቦ የሚገኘውን አጠቃላይ ከዚያ አካባቢ ስላገኙ ስለመረጡ ስለታገላቸው ጭ ስለዚህ ዘር የማጥፋቱን ሁኔታ ቀድሞ ስለተገኘላቸው በዚያ ምክንያት ይመስለኛል። እንደ
ጭምር ስለቀቃለ
ግልጽ ነው። አንድ ለድንበር ቅርብ ናት፣ ለመሸሽም ያመቻቸዋል። ሁለተኛ በብዛት ሊያገኙት የሚችሉ የአማራ ተወላጅ እዛ አካባቢ ነው። ከዚህ ሄደ ገበሬው ማለት ላጨዳም ለምንም አሁን ዘመቻ ነበረ፣ በብዛት ጥሪ ሲደረግ ነበር። የተሰባሰበላቸው ኃይል እዛ ስለሆነ ያን አካባቢ መርጠዋል። እዚህ ማ ሊያደርጉ አይችሉም፣ ወይም ወደ ሁመራ ሊመጡ አይችሉም። ለመሸሽ እንዲያመቻቸውም ያን አካባቢ እንደመረጡ የሚል የራሴ ግምት አለ።
ባለፉት 30 ዓመታት የነበረው የፖለቲካና የታሪክ ትርክት ልዩነት ሲያሰፋ እንደነበር፣ ይህ ደግሞ ትንሽ የማይባል ችግር እንደፈጠረም ተናግሯል። የትግራይ ተወላጅ የሆኑት አቶ አያለው ተስፉና የአማራ ብሔር ተወላጅ የሆኑት አቶ አዳኔ አዳም ሰገድ የሚከተለውን ተናግሯል።
አማራ ትግር የሚባልም አልነበረም። እንግዲህ ብቃት ያለው ሰው መምራት የሚችል ሰው አገሩን ይመራ፣ አንድ እሱ ነው። ሁለተኛ ደግሞ ጥላቻ የሚባል የለም በመካከሉ። ቅድም ተናግሬያለሁ፣ አንዱ ብሔር ዝቅተኛ፣ አንዱ ብሔር ከፍተኛ የሚል ነገር አልነበረም። በዚህ ከነበረው በወያኔ ወይም ኢህአዴግ እንበል ከመጣ በኋላ ክልል የሚባል ነገር ሲመጣ የአማራ ህዝብ አልጣመውም። ይሄ ምክንያቱም ውስጥ ሁኔታው ጥሩ ስላልነበረ ነው። ገዢ መደብ ከዛ የፈለቀ ነው በሚል ጥላቻ አለው። አስተዳደሩ ኦሮሞ እንደዚያ እየተባለ ወደ 9 ወደ 14 ተከፋፍሎ ነበረ እና እንግዲህ በዛም በሚተዳደርበት ጊዜ በእርግጥ ተወሰነ ጊዜ ሰላሙ ነበረ፣ ተወሰነ ጊዜ ኢኮኖሚም አምሳርቶ ነበረ። እኔ አስታውሳለሁ ኦክስፎርድ ዩኒቨርሲቲ ፍርስት ካንትሪ ኢን ዘ ወርልድ ኢትዮጵያ ተብሎ ሲም ነበር። ኢትዮጵያ የት ናት ስትባል ይህች ነው ነበር መልስ ነበር። ያ ጠፍቷል። ይህ እንደ በጎ ነገር ወስደዋለሁ ነው። ሌላው ኦኬ፣ በቋንቋ መናገር፣ ታሪኩ መጽሐፍ፣ በራሱ በራሱ ማስተዳደር እምቢ እኮ አላለም። አማራ በራሱ በራሱ አስተዳድሯል፣ ትክክል ነው። ወደ መጨረሻ ላይ ግን አምባገነንነቱ በጣም እየሰፋ እየሰፋ መጣ። እርስ በራሱ መጠፋፋት መጣ፣ መበላላት መጣ። ስልጣን ሲያስረክብ ደግሞ ቆርቁሮት ነው መሰል መጨረሻ ላይ የምታዩት ነገር። በዚህ 3 ዓመት እንደኖርና እንቆጥ በዚህ 3 ዓመት ላይ እሱ እየተደራጀ ሌላውም እያማ እያፋጀ በደቡብ በሰሜኑ በምስራቁ በምዕራቡ መፈናቀሉ በዓለም ውስጥ ታይቶ የማይታወስ 3.14 ሚሊዮን ህዝብ እኮ ተፈናቅሏል። ይህ ቆሻሻ ነበረ ይህን ነገር በእኛ ሀገር። ስለዚህ ያው እንደፈራ ነው የፈራ ነው መጣ፣ ጦርነት መጣ። ጦርነት ሲመጣ ይሁን እንደምታዩ እንውሰድ። ሌላው በዶክተር አብይ ስልጣን ከመጡ ወዲህ አንደኛ እስረኞችን መፍታት ጥሩ በጎ ነገር ነው። ሁለተኛ በዛ የነበረው ቶርቹ ሆኖ በጣም አሰቃቂ ነበረ። እኛ እናውቀው ይህ ሁሉ ነገር ማስሜዳ ነው አይወቅ ይህ ሁሉ ጉድ ይሰራል ብለን አናውቅም። እኔ ያለ ራሴ አላውቅም። ሌላው ዲሞክራሲያዊ ባህልም ቢሆን ጥሩ ነው፣ እንቅስቃሴ ተደርጓል። ሌላው ቅድም ያልኩት ነገር ትዕግስቱም በመንግስቱ በኩል ትዕግስት ነበረ፣ ጥሩ ነው ይህ ሆኗል። ሆኖም ግን መጨረሻ ላይ የቁጥጥር መላላት ችግር የፈጠረ ስለሆነ ከእንግዲህ በኋላ ከበቃ አድርጎ ወደ እርምጃ መሄድ የሚበጅ ነው።
እርሶ ደግሞ አተር አድርጎ እንግሮንኛ ወደ ሌላው ሀሳብ
ያው በደርግ ጊዜ ዲሞክራሲያዊ መብቶች ሙሉ ለሙሉ በአዋጅ የታገዱበት ሁኔታ ነበር። መጻፍ አትችልም፣ መሰብሰብ አትችልም፣ መናገር አትችልም፣ ጭራሽ መቃወም አትችልም፣ ሰላማዊ ሰልፍ ማድረግ አትችልም። በአጠቃላይ ዲሞክራሲያዊ መብቶች የታገዱበትና የታፈንበት ሁኔታ ነው የነበር። ይሄ ዘርን ብሔርን መሰረት ያደረገ አልነበርም። ማንም በስልጣኑ የሚመጣን አካል በሙሉ አማራ ይሁን ትግሬ ይሁን ጉራጌ ይሁን ኦሮሞ ይሁን ወላይታ ይሁን በስልጣኑ እስከመጣበት ድረስ በጀምላ ሲጨፈጭፍ የነበረ ነው እና እጅግ በከፍተኛ ደረጃ በተለይ ምሁራን የተጨፈጨፉበት ሁኔታ ነበር። የተነሱ ጥያቄዎችን ለምሳሌ መሬት ላራሹ መመለስ እሱ እንደ ጥሩ ነገር ቢታይም፣ ማይምነትን ለማጥፋት የተደረገው ጥረት እሱ እንደ ጥሩ ነገር ቢታይም፣ በተለይም በሶማሌ ወረራ የተደረገው የመቀለብስ ሁኔታ እሱን እንደ ጥሩ ነገር ቢታይም፣ ነገር ግን እነኚህ ያፈና ሁኔታዎች ነበሩ። ጅምላ ማለት ምንም ዘር ብሔር። ከሰላሳ ዓመት በኋላ ግን በብሔር የተደራጀ አካል መጣ። ቋንቋን ብቻ መሰረት ያደረገ ያከላልል ህገ መንግስቱም አይልም። እንደዚህ ክልሎች የተቋቋሙበት እንትን ቋንቋ ብቻ አይደለም። በህገ መንግስቱ ሲጠ ባህልን ያህል ጂኦግራፊ ሁኔታዎችን ያህል ፍላጎትንም ያህል ሳይኮሎጂካል ሜካፕ የምንለውንም ነገር ያህል እነኚህ ሁሉ ሁኔታዎች ባልተሟሉበት የቋንቋ ክፍፍል ብቻ ተከናወነ። ስለዚህ ክልሎች በቋንቋ ተከፈሉ። ማንም ሰው ችግር ቢደርስበት በሰፈራ ወደ አንድ ለማ አካባቢ መስፈር አይችልም። ሰፈራ በክልል እንዲታጠር ተደረገ። የስልጣን ባለቤትነት ህዝቦች ራሳቸውን ማስተዳደር አለባቸው፣ ይሄ ይታመናል። ነገር ግን ዶሚኔት የሚያደርግ አካል ባለበትም የዛ የተከለለለት ብሔር ቋንቋ ካልሆነ በስተቀር እሱ መናገር የማይችል ሰው ሊዳኝ ሊኖር የማይችልበት ሁኔታ ተፈጠረና አክራሪ ብሔርተኝነት በአካባቢው ጎልቶ ነው። ይሄ በተለይም በወጣቱ ያለፈ ታሪክን በማያውቅ በወጣቱ ላይ በከፍተኛ ደረጃ እያንሰራፋ መጣ። በተለይ ከትግራይና ከአማራ ጋር በተያያዘ እኔ በአጋጣሚ የአፓ ሰራዊት አባል ነበርኩና ወልቃይት ጠገዴ እንቀሳቀስ የነበረው ሪጅን 3 ተብሎ የተከፈለው እዛ ውስጥ ነበር ስታገል የነበረ። ወልቃይትንም ጠገዴንም ቆላውንም ደጋውንም በአካል በእግር አውቀዋለሁ። እያንዳንዱ የአማራ ብሔር አካባቢ እንደነበረ ነው። እኛን በጦርነት መትቶ እስካስወጣበት ጊዜ ድረስ ህወሓት በዛ አካባቢ የለ። በሰላማዊ ሁኔታ ንግዱ ይከናወን ነበር። በከፍተኛ ደረጃ ምርት ያለው እዚህ ወልቃይትና ጠገዴ ነው። ከትግራይ አካባቢ የሚመጡ ነጋዴዎች በርካታ ወደ 50-60 አህያ እየነዳ የሚመጣ ነጋዴ ነው። እህል ወደዛ ይሄዳል፣ ሸቀጣ ሸቀጥ ይሄዳል። ሰላማዊ ግንኙነት ነው የነበረው። ለጉልበት ስራ የሚፈለግ ማንኛውም አካል ሂዶ ሊሰራበት የሚችልበት ሁኔታ ነው የነበረው። አሁን የዘር ፖለቲካ ከመጣ በኋላ ህወሓት ያደረገው የኔ የግሌ ነው የእናንተ የጋራ ነው ወደሚል አቋም ነው ይሄድ። ስለዚህ የመውጫ ማስፋት ማለት ከሱዳን ጋር አጎራባች ለመሆን የመፈለግ ሁኔታዎች፣ ወደ ቤኒሻንጉል መሸጋገሪያ መንገድ የመፈለግ ሁኔታዎች፣ ወልቃይትና ጠገዴ የትግራይ ነው ብሎ ከለል መከለሉ ምንም ችግር የለው። ሲከለልም ብዙ ያን ያህል ኮንሲደር እንትን የለ። ነገር ግን በዛው ያሉ ተወላጆች ታሪክ የሚያውቁትም በሙሉ ጨፈጨፋቸው። አሁን ገና በጣም ብዙ የሚወጣ ሚስጥሮች አሉ። ማለት የተገደሉ በአሰቃቂ ሁኔታ 6 ባዶ ምናምን የሚላቸው እስር ቤቶች አሉ። በእነኚህ በሙሉ በነቂስ የተቃወመውን የወልቃይትና የጠገዴ ሰው በሙሉ መፍጀት መጀመሩ ነው ችግሩ። ስለዚህ ወልቃይት ጠገዴ ወደ ትግራይ ሄደ፣ ወደ አማራ ሄደ ብዙ ኮንሲደር የሚደረግ እንትን ሆኖ አይደለም። ኢትዮጵያውያን እስከሆን ድረስ ማንም በማንም ክልል ገብቶ መስራት እስከቻለ ድረስ መኖር እስከቻለ ድረስ በቋንቋ መማርና መተዳደር እስከቻለ ድረስ አሁን ይሄ እየከረረ መጣ። ስለዚህ ፍላጎታችን ወደ አማራ ነው የሚል የህብረተሰብ ጥያቄ መጣ። ይህንን ማስተናገድ የማይቻልበት ሁኔታ በግልጽ ጥያቄው እየቀረበ አልቀረበልን፣ ክህደት ነው። በፌዴሬሽን ምክር ቤት ደረጃ የቀረበ ህብረተሰቡ የሚያውቀው እዚህ የወልቃይት ኮሚቴ መጥቶ ተወያይተንበት፣ የጎንደር ህዝብ ባለበት ተወያይተንበት የሚታወቀውን እንትን መካድ ነው፣ ውሸት ነው። አልቀረበልንም፣ ጥያቄው አልቀረበም። ሊያቀርብ ሲሄድ ማፈን መያዝ ተጀመረ እና እንዲህ አይነት ነገሮች የበለጠ እያካረሩት መጡ። አክራሪ ፖለቲከኞች አጋነኑት። በህብረተሰቡ ስትገባ ያን ያህል አይደለም፣ ነገር ግን አክቲቪስቶችና ፖለቲከኞች እያራገቡ አሁንም እጅግ በጣም በቋፍ ላይ ነው አገሪቱ ያለች እና አሁን እኔ የሚታየኝ ይሄ የዘር ፖለቲካ በተወሰነ ደረጃ ስሙዝ የሚሆንበት በቋንቋ መዳኘት አንድ ነገር ነው። ነገር ግን አክራሪ ብሔርተኝነትን በየትኛውም ያለ አክራሪ ብሔርተኝነትን በህግም ሊታገድ ይገባል፣ ህብረተሰቡ ሊዋጋው ይገባል የሚል ሀሳብ ነው ያለው።
ኢትዮጵያ እንደ ሀገር እንድትቀጥል የነበረው አንድነት የነበረው ግንኙነት ተጠናክሮ እንድቀጥል ምንድን ነው ከአሁን በኋላ መደረግ ያለበት?
ለዚህ ጥያቄ መልስ የሰጡበትና የመጨረሻው ክፍል በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ አላማጣ የሚወስደን ነው። በዋጃና ጥሙጋ አካባቢ የትዳር አጋራቸውን በህወሓት ታጣቂዎች ተገደሉብኝ ካሉ እናት ጋር ዘጋቢያችን መስፍን አራጌ ያደረገው ቆይታ ነው።
የዕለት ደራሽ ምግብ እርዳታ ይሰፈርላቸዋል ተብለው በዋጃ ጥሙጋ ወረዳ ጥሙጋ እርዳታ ጣቢያ ከተሰባሰቡት በርካታ እናቶች አንዷ ናቸው ወይዘሮ ሙሉ ከበደ። ጎስቋላ ሰውነታቸው ጋር የልብ ስብራት የሚነበብበት ገጽታቸውና የደረቡት ጥቁር ልብስ ያልተጽናና ሀዘን በውስጣቸው እንዳለ ያሳብቃሉ። ጠይም ገጻቸው በእንባ ወይቧል። ፈገግ ብለው ቢያስተናግዱኝም ፈገግታቸው የጎደለው አንዳች ነገር እንዳለ ታዘብ አይከብድም። ለቤተሰቡ ቀርቶ ለወዳጅ ዘመድ ይተርፍ ነበር የሚሏቸውና ሰባት ልጆች ወለዱላቸው የትዳር አጋራቸው መንገሻ በላይ ዛሬ በህይወት የሉም። የእሳቸው ሞት ደግሞ የሞላውን ጎጆ አጉድሎ የሚሰፈር እርዳታ ጠባቂ አድርጓቸዋል። ወይዘሮ ሙሉ እንደሚሉት ከጥሙጋ ከተማ ግማሽ ሰዓት ያህል በሚርቀውና ኑሯቸውን በመሰረቱበት ቦታ ማርያም አካባቢ ባለቤታቸው በቀበሌ አመራርነት ያገለግሉ ነበር። ከህወሓት ታጣቂዎች ጋር በተፈጠረ አለመግባባት ግንቦት 16/2012 ዓ.ም በጥይት ተመተው ህይወታቸውን እስካጡበት ጊዜ ድረስ በአካባቢው የተከበረ ስም የተመሰገነ ሰብእና ነበራቸው ይላሉ።
አንዴ መቀሌ አንዴ አሸጌ የማይወስዱት የለም ስብሰባ። እነሱ ገዝተው በኋላ እነሱ ወንድም የከሌ ሂድ ያይል አስተካክሎ የሚሰራው ግን እንዲህ አድርገው መልሰው አጠፉ እነሱ ራሳቸው።
የባለቤታቸው ህልፈት ከ20 ዓመት በላይ በተሻገረ የትዳር ህይወታቸው ያፈሯቸውን ሰባት ልጆች በብቸኝነት ለማሳደግ ምክንያት ሆኖባቸዋል። ምን ሰርቼ ምን አብልቼ ከሚል ሰቀቀን ጋር
በምን አስተዳድራቸዋለሁ? መሬት ተመን የለን። እሱ ነው ተጋዝቶ ገዝቶ ሲያስተዳድረን ያውቀው። አሁን በምን አስተዳድራቸዋላችሁ? እናትና አባቶቻችን ስንዳር ውጫም ውጫ ማዳሪያ ቆርጥሮ ቆርጠው ሰጡና ያችሁም የለን በቃ ዝም ብለን ያለን።
አሁን አንቺ ምን ትሰራለሽ?
ምን ሰራለሁ? ዝም ብዬ ገጠር አለ ምን የሚሰራለ? ዝም ብለን ቁጭ ነው እንጂ ልጆች ጋር አቁጭ እየታየነ ዝም ምን የለም ምን የለም የሚሸጥ የለም የሚለወጥ የለም። የሚሸጠውንም ያሉትን ንብረቶችንም ሽጬ ተስካሩን አወጣ ተሰካሩኝ አመታቱን ማሳለፉ።
በባለቤቴ ደፋ ቀና የቆመው ህይወታችን ጨለማ ተደፍቶበታል የሚሉት ወይዘሮ ሙሉ ልጆቼ እንዴት ያድጉ ይሆን ሲሉም ያስባሉ።
ትልቂቱ 10 ወርቃ መቻንስታ 4 አመቷን 10 ወርቃ ቀርታል ዝም ብላ ነው ያለ። ይሄ ደግሞ እሷ ታነሻለ ጥሙጋ 10 እየተማረቀ ትምህርቱ ደግሞ በህ በምኑ በመከራውሪው በምኑ ሲባል ያው ቀራ ዝም ብሎ አለ።
ስለአባታቸው ያነሱብሻል?
አራገ አዎ ያነሳል። ሲከፋቸው ሲጎልባቸው ያነሳል። ምን ሁሌ ከፋና ልብሳችን ያነሰ ነጫማ ሰዎችን እንዲህ ካልን አባታችን ሀውላ ሲያሰካነ ሲያለብሰን ቆየው አላቅሳሉ ሌላ ምን ያረጉላል።
ቃለ ምልልሳችን እንዳይስተጓጎል በሚያሳሳ ፈገግታ የሚፍለቀለቀውንና እቅፋቸው ውስጥ የሚንፈራገጠውን የመጨረሻ ህፃን ልጃቸውን ጡታቸውን አጎረሱት። ገና 7 ወሩ ነው። አባቱን አያውቅም፣ እሳቸውም አላዩትም። በተረገዘ በ3 ወሩ ይችን ዓለም ተሰናብተዋል። ስሙን ማን አሉት አልኳቸው።
በየመንገሻ ብያለሁ። እንግዲህ እንዲህ አርጎ አጠፍተውታል። ያባቱ ባየው ብዬ የተቀሩትንም አይቷቸዋል። አቆላምጦ አሳድጓቸው ግን አሁን ማን ጠይቋቸው እያለቀሱ ነው ያሉት። እሱን ጥቅም አላገኙኝ ያን የገደሉ ነው ልጆች ጋር እዚህ አባዶ ጋር ብቻ ያነኝ ያለሁት ገና እርጉሳለሁ ነው 3 ወር እርጉሳለሁ ጉድበት 16 ዋጃ ገደሉት።
በእርዳታ ጣቢያው ተገኝተው የሚሰፈር ስንዴ ሲጠባበቁ ያገኘኋቸው የወይዘሮ ሙሉ ታላቅ እህት በለጠች ከበደም አሳዛኝ ያሉትን እህታቸውን ባለሞትና ያንን ተከትሎ ያጋጠማቸውን ውጣ ውረድ እንዲህ ይተርኩታል።
እኛማ ቤታችን ሩቅ ነው። ወደ አማዶ ወደ ጥርገው ወዲያ ውስጥ አይደለንም። እኔ አልሰማሁም ቆየ። በኋላ ጥይት ዶዶዶዶዶዶዶ ሲል ምን ጥይት በኋላ እያልሁኝ በኋላ ሀመንደራችን ነው ጎረቤት አለ ዋይ 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 አለ። እኔ ጆሮዬ በጣም አይሰማም። በኋላ ዋይ ዋይ ስት ሙነሽ ነው ሙነሽ ነው ስላት መንገሻ በላይ ሙትዋን ሲሉኝ ህጃ ሀቁልቋሩ ገባሁኝ ዋይ እያልሁኝ እንደገና አስከሬኑ ይመጣን ብለን ሀቤ ቁጫልና ሀቤት ብናይ ለካ ይዘውት ሄደዋን አሉነ። ደግሞ ወደይት ወደ ቆቦ እንደገና ተቀበልና በጨለማ ተቀብለን ልጃችንን ቀበርነ። ምን ይባላል
ይረዷችሁ ነበር እሳቸው?
እኛን አዎ በድህነቴ ዳነኝ ችት ኩት ምለው ሄደኝ።
ከአንዳችን አንዳችን አለመሻላችን እንባ መተባበስ ሳይሆን ተያይዞ መላቀስ ነው የተረፈን ሲሉም ይናገራሉ።
በምን እንተጋገዛለን? ዝም ብለን አይን ይማያት ነው እንጂ እሷን ሂጀ አይዞሽ ተይ አታልቀሽ። እኔ ማያ ቤቴም ሂጀ ወይ እሷ ማያ ቤቷ ባዶ ቤት ወይ እንደው እናታችንን በሱ እግር ሞተይ ደግሞ በሱ በሞተ በሳምንቱ እሱ ሞተይ እናታችንን እሷም ለቅሶ እኔም ለቅሶ አይደምንና
ረጅም ጊዜያትን ጠብቆ በሁለት ቤተሰብ ስም የሚሰጣቸው 30 ኪሎ ስንዴ ለሁለቱ እህትማማችና ለቤተሰቦቻቸው ምን ያህል በቂ ይሆን? ከቀበሌ ሊቀመንበርነት እስከ ሚኒሻነት በተሰማራበት መስክ የተከበረ ነበር ሲሉ አቶ መንገሻን የሚዘክሩት የቅርብ ጓደኛቸው ቄስ አብርሃ ጉክሳ የጓደኛቸው ህይወት ባለፈበት ሰዓት ከጎናቸው ነበሩ።
ከተማ ከጓደኞቹ ጋር መሳሪያ ከያዘ ጓደኛው ጋር አብረን እኛም ከምንጫወተው ቁጭ ብለን ውሃ ከምንጠጣው ይሉ አይሉ ቀጥታ ሁለቱ ሆነው መጡና ጓደኛው በለው ዘይት ቀድመህ ካት እንዳይቀድም አስቀድመህ በለው በሚልበት ሰዓት ወስዶ አንዴ ብስ ተኩስ ሁሉም ሻሚያ ሲተኩሱ ያን ይህ መጀመሪያ በደረሰው ገባ አንድ ጊዜ ሰጣለ። እኛም ደንግተን ዝም ባልና እዚያው ሆጎናለሁ እባካችሁ ወደ ሐኪም አስነሱልኝ እባካችሁ ባጃጅ ጥሩ እያልኩኝ እያለቀስኩኝ ከጎኑ ሁኜ ላነሳ ብል ማነሳበትም አቅም የለኝም እኛንም የከበብነውንም ሊፈጁን አሉ። ሌሎቹ ሸሽተው ሸሽ አንገቱን እዚያው ተቀምጣለሁኝ በኋላ ሰው መጣልኝ ደረሰ።
አቶ መንገሻ ብዙ በሚሰሩበት እድሜያቸው ህይወታቸውን ማጣታቸው ለቤተሰቦቻቸውም ለአብሮ አደጎቻቸውም ሰቀቀን እንደሆነ ይናገራሉ።
አቶ መንገሻ በህይወት ዘመናቸው ቤተሰብ ሲረዱ የተጣላ ሲያስታርቁ አመራርነታቸውን በሚገባ ህዝቡ ጋር ተስማምተው ሲመሩ የነበሩ ችግር ሲረዱ የነበሩ ነበሩ። የዚህ ምሳል የዚህ አንደበት በትንሹ ገና በአርባ አመቱ በማይሞላው ሰዓት ቀብር ላይ ወረደ። ወንድማችን ሳናስበው ከጎናችን ተለየን። አሁን ዝም ብለን በማሳቀፈን ነው ቁጭ ብለን ያለ ነው።
የዋጃ ጥሙጋ ወረዳ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሙልጌታ አስማማው ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት ማህበራዊ ቀውሱ በርካታ ወይዘሮ ሙሉን የመሰሉ እናቶች ላይ ቀንበሩን አሳርፏል።
አቶ መንገሻ በላይ ብቻ አይደለም የሞቱት፣ ዘላይ አለማጣ፣ አዲኖ በላይ፣ አለሙ ብርም እና አለማጣ አካባቢ ደግሞ የተለያዩ እስከ 17 የሚሆኑ ሰዎች በጅንታ ወይም ደግሞ በህወሀት ጽንፈኛው እንደተገደሉ ታወቅ ነው ማለት ነው። ይህን ተከትሎ ግን ብዙ ስደተኞች እንዳሉ ነው። በቃ በተለያዩ ቦታዎች ተሰብስበው የኖሩ ቆይተው በኋላ ይሄ ለውጡ ኃይል ከመጣ በኋላ ወደ ቤታቸው ሙሉ በሙሉ እንደተመለሱ ነው።
በተለይ አቅመ ደካሞችን ከማህበራዊ ቀውስ ለመታደግ ኢትዮጵያውያን የበኩላቸውን እንዲያበረክቱ ጥሪ አስተላልፈዋል ኃላፊው።
ብዙ ኢትዮጵያ ወዳጆች ሶሻል የራያ አላማጣን ህዝብ ለመታደግ የቻሉትን ያክል ያላቸውን የቻሉትን ድርሻ ያግዙና እንዲሁም ደግሞ እነዚህ ለተጎዱ ወገኖቻችን ባሎቻቸውን አጥተው ልጆች ታቅፈው ለቀሩት ሴቶቻችን ቢታደጓቸው ቢያግዟቸው የሚል ሀሳብ ነው ያለን።
ስልጣን ዘላለም አይደለም። ዘላለማዊ የሚሆነው ለህዝብ የሚበጅ ተግባር በመፈጸም የማይሞት ስም መትከል ነው የሚሉት አቶ ሙልጌታ ባለስልጣናት በዘመነ ስልጣናቸው የሚፈጽሟቸው ስህተቶች ከግለሰብ አልፎ ቤተሰብ ላይ ምን ያህል ተጽዕኖ እንደሚያሳርፍ ወይዘሮ ሙሉ አንድ ማሳያ ናቸው ብለዋል። ከፌዴራል መንግስት በተገኘ ስንዴ አቅርቦት በዋጃ ጥሙጋ አስቸኳይ የዕለት ምግብ ድጋፍ ያስፈልጋቸዋል ተባሉ 45,000 ሰዎች አንድ ጊዜ እርዳታ ቢሰጥም እርዳታው ወቅቱን ጠብቆ ስለማይደርስ ተረጂውን ለማዳረስ ሲባል አንድ ቤተሰብ ማግኘት የሚገባውን ያህል ስለማያገኝና እስካሁንም ምንም አይነት የምግብ እርዳታ ያልደረሳቸው መኖራቸው ችግሩን ውስብስብ አድርጎታል የሚሉ አስተያየት ሰጪዎች አሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ካላማጣ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። አሁን ደግሞ ወደ አዲስ አበባ እናቀናለን። የኢትዮጵያ ገንዘብ ሚኒስቴር የንጽህና መጠበቂያ ምርቶች ላይ ጥሎት በነበረው ቀረጥ ላይ ማሻሻያ ማድረጉን በዚህ ሳምንት አስታውቋል። በተለይም የሴቶች የወር አበባ መጠበቂያዎችን የሚያመርቱ ፋብሪካዎች ለማምረቻ ከውጭ የሚያስገቧቸው ጥሬ እቃዎች ሙሉ በሙሉ ከቀረጥ ነጻ መሆናቸውን ነው ያስታወቀው። የቀረጥ ማሻሻያው በተለይ የሴት ተማሪዎችን ሕይወት ሊቀይር የሚችል መሆኑ ቢገለጽም ይህ መሻሻል እንዲመጣ አገር አቀፍ እንቅስቃሴ ሲያደርግ የቆየው ጀግኒት የሰላም ንቅናቄ ጥምረት ተፈጻሚነቱን ለማረጋገጥ ግን ብዙ ስራዎች ይቀራሉ ይላል። ጉዳዩን የተከታተለችው ስመኝሽ የቆየ ዝርዝሩን ይዛለች።
በኢትዮጵያ ተገቢውን የወር አበባ ንጽህና መጠበቂያ ወይም በተለምዶ አጠራሩ ሞዴስ በማጣት ምክንያት ትምህርታቸውን ያቋረጡ በትምህርት ገበታቸው ላይ መገኘት ባለመቻላቸውም ለትዳር ወይም ለስደት የተዳረጉ ሴት ተማሪዎች በርካታ ናቸው። በዋጋ መናር ምክንያትም 72 በመቶ የሚሆኑት በገጠሪቱ የኢትዮጵያ ክፍል የሚኖሩ ወጣት ሴቶች የንጽህና መጠበቂያ ሞዴሶችን እንደማያገኙ የኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ ጥምረት የተሰኘ መንግስታዊ ያልሆነ ድርጅት ያጠናው ጥናት ያሳያል። የዚህ ዋጋ ንረት ዋና ምክንያቱ ደግሞ በምርቱ ላይ ተጭኖ የነበረው ከፍተኛ ቀረጥ መሆኑን ጀግኒት የተሰኘው የሰላም ንቅናቄ ጥምረት መስራች የሆነችው ማራኪ ተስፋዬ ትገልጻለች።
ታክስ ይደረጋል። ታክሱ የሚደረገው ደግሞ 67% እስከ 123% ነው። ታክስ ስለሚደረግ ነው ድርጅቶች፣ ቢዝነሶች ወደ ኢትዮጵያ ውስጥ አገር ውስጥ አስገብተው ወይንም አገር ውስጥ አምርተው ዲስትሪቢዩት በስነስርዓት ማድረግ ያልቻሉት። እንደ ወጣት እንደ ምናምን በደም ዲስትሪቢዩሽን የለው። ሶ እህቶቻችን ምን ይጠቀማሉ? ፎጣ፣ ኩበት፣ ከዛ ባሻገር ደግሞ አመድ። በቃ ቁስል ሊሆነብን ነው የምልሽ። አመድ ላይ በየወሩ የሄደች አመድ ላይ ትቀመጣለች አንዲት ሴት።
በዚህ ከፍተኛ ዋጋ ምክንያት በገጠሩ የኢትዮጵያ ክፍል ብቻ ሳይሆን በከተሞችም የሚኖሩ በርካታ ሴት ተማሪዎች የወር አበባቸው በሚመጣበት ወቅት በሚጠቀሟቸው ተገቢ ያልሆኑ ቁሳቁሶች ለተለያዩ የማህፀን በሽታዎች እንደሚጋለጡም ጭምር ማራኪ ታስረዳለች።
ለማይግሬሽን ተዳርጋ ሌላ ሀገር ሄዳ ብዙ ውጣ ወረድ አሳልፋችን ስትመለስ ሩት ኮዙ የቱ ጋር እንደሆነ ስናይ አብዛኛውን የወር አበባ ችግር ነው። እኛ ስለ ወር አበባ ማውራት ስንጀምር ኩበት እየተጠቀሙ የማህፀን ችግር ያለባቸው እንግዲህ እንደምታውቂው ሀገራችን ያን ያህል ሶፊስቲኬትድ የሆነ ሄልዝ ሲስተም የለንም። ይሄ ነው ህመምሽ ይሄን መድኃኒት ውሰጂ ነው የምትባለው። ስለዚህ በዚህ ጉዳይ እንዳታልም የሚያደርጓት ብለን የያዝነው የወር አበባ ጉዳይ ነው። አካባቢያችን ያሉ ሀገሮች እነ ዩጋንዳ፣ እንደ ታንዛኒያ፣ እነ ሩዋንዳ፣ እነ ኬንያ ለምንድን ነው ሪሙቭ ያደረጉት? ልጆቻቸው ወደኋላ እየቀሩ እንደሆነ እያዩ ታክሱ ነው ሪሙቭ አድርገውታል። ኢትዮጵያ ለምንድን ነው ልጆቻችንን ወደኋላ የምታስቀሩብን ብለን ዲማንድ ማድረግ ጀመሩ።
በወር አበባ ምክንያት በርካታ የኢትዮጵያ ሴት ተማሪዎች ሊያገኙት የሚገባቸውን ትምህርት እንደሚያጡ የነገሩን ደግሞ የትምህርት ሚኒስቴር የሴቶች ህጻናትና ወጣቶች ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ የሻረክ ነጋሽ ናቸው።
አንዲት ልጃገረድ የወር አበባ ማየት ስትጀምር በዛ ብቻ ሌላም ግንኙነት ደርሳለች ብሎ ስለሚታመን ትንኮሳ ታስተናግዳለች። ከትምህርት ገበታቸው እንዲለዩ ትምህርታቸውንም እንዲያቋርጡ ተጽዕኖ እንደሚፈጥር የተለያዩ ጥናቶችም ያሳያሉ። ለምሳሌ በትምህርት ቤቶች ውስጥ ያሉ የውሃ እጥረት፣ የመጸዳጃ ቤቶች በአግባቡ አለመሰራት እና በአጠቃላይ ይሄ ተፈጥሯዊ በሆነ ትውልድን ልንቀጥል በምንችልበት ትልቅ ጸጋ ምክንያት ባለማወቅና ኢኮኖሚ ችግር ሳቢያ እነዚህ ልጆች ከትምህርት ገበታቸው ሲስተጓጎሉ ማየት በጣም ያማል።
የወር አበባ ንጽህና መጠበቂያ ካለማግኘት ጋር ተያይዘው በሴቶች ላይ በሚደርሱት በርካታ ኢኮኖሚያዊ፣ ማህበራዊና የስነ ልቦና ቀውሶች ምክንያት ጀግኒት ኢትዮጵያ ላለፉት 2 ዓመታት የሴቶችና ህጻናት ጉዳይ ሚኒስቴርና የፕሬዝዳንት ጽህፈት ቤትን ጨምሮ ከበርካታ የመንግስት መስሪያ ቤቶች ጋር ሲሰራ ቆይቷል። በተለይ ግን ላለፉት 3 ወራት ማህበራዊ ሚዲያዎችን በመጠቀም የገንዘብ ሚኒስቴር በንጽህና መጠበቂያ ምርቶች ላይ ያላግባብ ጥሎት የቆየውን ቀረጥ እንዲያነሳ ከፍተኛ እንቅስቃሴ ሲደረግ ቆይቶ በዚህ ሳምንት ውጤት ተገኝቷል። በዚህም መሰረት የገንዘብ ሚኒስቴር የሴቶች የወር አበባ መጠበቂያና የህፃናት ንጽህና መጠበቂያ ወይም ዳይፐር በሀገር ውስጥ የሚያመርቱ ፋብሪካዎች ከውጭ የሚያስገቡት ጥሬ ዕቃ ከታክስ ነጻ እንዲሆን ያደረገ ሲሆን ከውጭ በሚገቡት ላይ ደግሞ ቀድሞ የነበረው የታክስ ምጣኔ ወደ 10% ዝቅ እንዲል አድርጓል። የቀረጥ ማሻሻያው ለመሰማታችን ማሳያ ነው የምትለው ማራኪ፣ ማንኛውም ሴት በወር አበባ ምክንያት ወደ ኋላ እንዳትቀር የሚደረገው ትግል ግን ገና ይቀጥላል ትላለች።
የተሰማን ይመስለናል፣ እናመሰግናለን። ነገር ግን ትግላችን ይቀጥላል። መቼ ነው አክቲቭ ቀኑ? ከዚህ ቀን በኋላ ሞዴስ ዋጋው ይሄ ነው እንዲባል እንፈልጋለን። በሁለተኛ ነገር ደግሞ ስታንዳርድ አሁን ኦል ኦፍ ሰደን ታክስ ፍሪ ነው ተብሎ ሰው ዝም ብሎ ያለምንም ስልጠና ለጠፍ ለጠፍ አድርጎ እንዲሸጥ አንፈልግም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ልጆቻችን ነው የሚጎዱት። ገበያው ላይ የሚገባ በሞላ ደረጃውን የጠበቀ መሆን አለበት። ስለዚህ እዛም ላይ እንሰራለን። ከዛ ባሻገር ደግሞ በሂደት 10% እንዲነሳና ኮምፕሊትሊ መንግስት ከወር አበባ መቀበያ ላይ የሚያገኘውን በሞላ ገንዘብ ኮምፕሊትሊ ዜሮ እንዲያደርግልን እንሰራለን፣ እንቀጥላለን።
የቀረጥ ማሻሻያው አንድ እርምጃ ወደፊት የሚወስድ መሆኑን የገለጹት ወይዘሮ የሻረግም የሴቶችን የትምህርት ተሳትፎ ለማሳደግ ወደፊት ቀረጥ ሙሉ ለሙሉ መነሳት እንደሚኖርበት አበክረው ይናገራሉ።
የገንዘብ ሚኒስቴር የወሰደው እርምጃ እጅግ በጣም በጣም የሚያስመሰግን ነው። ለወደፊት ደግሞ ጨርሶ ነው ከቀረጥ ነጻ በሆነ መልኩ በሀገራችን አምራቾቹ ተበረታተው በብዛት እየተመረተ ሁሉም ሴቶች ልጆቻቸውን ሳይሸማቀቁ ትምህርታቸውን እንዲማሩ ስነ ልቡናቸው ተረጋግቶ የሚማሩበትን ሁኔታ የማመቻቸት ኃላፊነት አለብን።
በአሁኑ ወቅት በኢትዮጵያ 8 የሴቶች የወር አበባ ንጽህና መጠበቂያ ወይም ሞዴስ አምራች ፋብሪካዎች እንዳሉ ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። ጀግኒት ኢትዮጵያ እነዚህ ምርቶች ጥራታቸውን የጠበቁ እንዲሆኑ ከመስራት ጎን ለጎንም በመጸዳጃ ቤት አቅርቦት ዙሪያ ላይም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው።
በሁለት ዓመቴ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምስራቅ፣ ጋሽ ዮሐንስ እኮ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳኩኝ፣ ግን ምንም አልመሰለኝም። ወራትና ዓመታት እያለፉ ሲሄዱ ግን የአባቴን ጸባይ እየተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ መጣ።
ወይዘሪት ምስራቅ ዮሐንስ ክፍሌ።
አቶ ዮሐንስ ለቤተሰቡ ብቻ ሳይሆን ለመላው ህብረተሰብ ጥሩ ምሳሌ የሆነ አባት፣ ህብረተሰብን የሚያቅፍ፣ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባሉበት ቦታ በጣም በጣም ይጠር ነበረ።
ወይዘሮ የምስራች ፈለገ።
ይህ እንግዲህ አንስ ሲመጣ ሰዎች ደግሞ ፓብሊክ ሪሌሽን ፓብሊክ ብቻ አይደለም፣ አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ጠይቃቸዋል፣ የሚፈላጋታቸው ምንድን ነው፣ የእኛም ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድ በጥሩ መልክ ለማሳየት ሙከራ ነው ስራው።
ኮሎኔል ስምረት መድኃኔ የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ዋና ዳይሬክተር።
ሁለታችንም በአንድ ወቅት ኦክስፈርድ በሚባለው ቦታ ነው የምንታወቀው። እንግዲህ ህዝቡ ያወጣለት ቅጽል ስም ነው። የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ።
ዶክተር ዮናስ እንዳለ ገዳ የነርቭና የስነ አእምሮ ከፍተኛ ሐኪምና ፕሮፌሰር።
ብዙ ነገር ነው ዮሐንስ የሚያስታውሰኝ። የወጣት ጊዜ ገና ጋዜጠኝነት እንደጀመርኩ በ21 ዓመቴ ዮሐንስ እጄን ይዞ ያስተማረኝ መምህሬም አለቃይም ነበረ።
አቶ ንጉሴ መንገሻ የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር።
ዋናው ትውቃችን በእስር ቤት ታስሮ በመጣበት ጊዜ ፎቅና ምድር ነበር። እሱ 22 ቁጥር የሚባል አለም በቃኝ ውስጥ፣ እኛ ደግሞ 51 ቁጥር ነበር ከወንድሞቼ ጋር እና እዛ በምንገናኝበት ጊዜ ግን ተቀራረብን። እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል። እንግሊዝኛ የሚያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር። አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበረ እዛ። ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረችን፣ ቅርብ ነበር። በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክ እና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ። የተፋታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ። በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስፈቅዶልኝ ነበር በጊዜው የነበሩትን ባለስልጣኖች እና ቅርበታችን እስከ መጨረሻ ዘልቋል።
ልዑል በእደ ማርያም መኮንን ኃይለስላሴ
ሰራበት ጊዜ ፕሮቶኮል ቺፍ ሆኖ ነበር የሚሰራው። በጠባይ የተነሳ ከብዙ አፍሪካን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዚደንት ኔልሰን ማንዴላ አዲስ አበባ አንዴ መጥተው በጣም ታመው በጣም ስለረዳቸው አዲስ አበባ መጡበት ጊዜ ያን ሰውዬ ካላመጣችሁ እያሉ ነበር ሁሌ የሚጠይቁት።
ዶክተር ሄኖክ ክፍሌ ዳዴ። አቶ ዮሐንስ ክፍሌ ዳዴ ታህሳስ 16 2013 ዓመተ ምህረት በ81 ዓመት ዕድሜያቸው አረፉ። ከኢትዮጵያ ቴሌቪዥን ቆርቋሪዎች አንዱ፣ ጋዜጠኛና ኃላፊ፣ ከቀደምት የኢትዮጵያ አየር መንገድ ኢትዮጵያውያን የሥራ ኃላፊዎችና አስተዋዋቂዎች አንዱ፣ እስረኛ፣ የእናት ተርጓሚ፣ አስተማሪ፣ የቱሪዝም አማካሪ፣ የአፍሪካ አንድነት ድርጅት የፕሮቶኮል ሹም፣ ሥራ ፈጣሪ፣ አለፉ። የአቶ ዮሐንስ ሕይወት በክብርና በጸጋ የሚታወስ እንጂ ዛሬ ወደማይቀረው በመሄዳቸው የሚታዘንበት አይደለም ይላሉ አብረዋቸው የሰሩና በቅርብ የሚያውቋቸው። የዮሐንስ ሕይወት በጸጋ ሲዘከር በነገው ምሽት ያዳምጡ።
ዳዊት ለዘገባው አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል አሁኑ ሰላም፣ ደህና ደሩ።